ይህ የአሜሪካ ድምፅ ነው። በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻነል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ቅዳሜ ሐምሌ 16 ቀን 2014 ዓ.ም ዝግጅታችን ጀመረ። የደቡብ ክልል ምክር ቤት አባላት የክልሉ መንግስት ለዜጎች ደህንነት ትኩረት አልሰጠም ሲሉ ወቀሱ።
ከክልሉ አቅም በላይ የሆነበት ጸጥታ ችግር መኖሩን ነው። በዛ አጋጣሚ እንግዲህ ትላንትና በቀረበው ሪፖርትና ዛሬም ታቀደው ቅድ ላይ ማየት እንደተሞከረው
በኮሬ ማህበረሰብ ላይ እየተደረገ ያለ ነገርን ልዩ የሚያደርገው አመታትን ማስቆጠሩ ነው። ኦልሞስት ከግማሽ ዲኬድ በላይ አልፏል። ወደ ከስድስት አመት በላይ እየሄደ ነው። ስለዚህ ይሄን እንዲህ በምንልበት ጊዜ መንግስትንም የመንግስት ስራውንም ጥያቄ ውስጥ የሚከት ነው ማለት ነው።
የምክር ቤት አባላቱን የሰማችኋቸው። ሙሉ ዘገባውን ከዜናው በኋላ እናስደምጣችኋለን። በኢትዮጵያ በመባባስ ላይ ያለውን የዋጋ ግሽበትን መንግስት እንዲቆጣጠር የኢትዮጵያ ኢኮኖሚክስ ባለሙያዎች አሳሰበ።
አሁን እኮ መንግስት አቅም ቢኖረውና ሰብስዳይ ላድርግ በጣም ዝቅተኛ ደረጃ ላይ ያሉ ገቢዎች የህብረተሰብ ክፍሎች ቢል እኮ ሀው በጨበጣንም ተጀምሯል። አዲስ አበባ ውስጥ ታስታውስ ከሆነ ስንዴ ለመምህራን ምናምን ሳይቀር ሲሰጣቸው ገርሞኛል።
የሰማችኋቸው የማህበሩ የምርምርና ፖሊሲ ትንተና ዳይሬክተር ዶክተር ደግዬ ጎሹ ናቸው። ሙሉውን በምሽቱ ዝግጅታችን ታዳምጣላችሁ። እነዚህንና ሌሎች በዛ ያሉ ቅንብሮችን በምሽቱ ዝግጅታችን እናስደምጣችኋለን። ጤና ይስጥልኝ ክብራትና ክብራን፣ እንደምናውላችሁ እንደምናመሻችሁ። ዛሬ የማስተናግዳችሁ እንግዶ ወልዴ ነኝ። በአሜሪካ ድምፅ ሳስተናግድ ዛሬ የመጀመሪያ ምሽቴ ነው። የፕሮግራሙ አዘጋጅ ጽዮን ግርማ ናት። አብራችሁን እንድትቆዩ ጋብዛለሁ። አሁን የምሽቱ ዋና ዋና የዓለም ዜና እናሰማችሁ።
እንደምናመሻችሁ አድማጮች፣ የምሽቱን የዓለም ዜናዎች የማሰማችሁ ጽዮን ግርማ ነኝ። ኢትዮጵያ በ2014 ዓመተ ምህረት የበጀት ዓመት ከውጭ ንግድ ከ4 ቢሊዮን ዶላር በላይ ገቢ ማግኘቷ ተገለጸ። የዚህን ዜና ዝርዝር ገብረ ሚካኤል ገብረ መድን ያስደምጠናል።
የውይይት መድረኩን የመሩት የንግድና ቀጠናዊ ትስስር ሚኒስትር አቶ ገብረ መስቀል ጫላ ኢትዮጵያ ለመጀመሪያ ጊዜ በዚህ ዓመት ከውጭ ንግድ ከ4 ቢሊዮን ዶላር በላይ ገቢ ማግኘቷን ተናግረዋል። ይህ ደግሞ ሀገሪቱ ችግር ውስጥ ባለችበት ወቅት የተመዘገበ ትልቅ ስኬት እንደሆነ ገልጸዋል። በውጭ ንግድ ዘርፉ ከተገኘው አጠቃላይ ገቢ ግብርናው ትልቁን ድርሻ እንደያዘ በሚኒስቴር መስሪያ ቤቱ የዓለም አቀፍና የቀጣናዊ ትስስር ዳይሬክተር ጀኔራል የሆኑት አቶ ሙሴ ምንዳዬ ለቪኦኤ ገልጸዋል።
የግብርናው ዘርፍ አሁንም 72% ድርሻውን ይዛል። የኢንዱስትሪ ሴክተሩ እንደዚሁ 12%ን ይዛል። የማዕድን ዘርፍ ደግሞ 14%ን ይዛል።
ይህ የውጭ ንግድ ገቢ ካለፈው ዓመት ጋር ሲወዳደር የ14% ብልጫ እንዳለው የሚናገሩት አቶ ሙሴ ገቢው ከአገልግሎት ዘርፉ የተገኘውን የውጭ ምንዛሪ እንደማይጨምር ገልጿል። እንደዛም ሆኖ ዘርፉ በሀገሪቱ ውስጥ ካለው ግጭትና አለመረጋጋት፣ ከቅንጅታዊ አሰራሮች ጉድለትና ከምርቶች ተወዳዳሪነት ማነስ ጋር የተያያዙ ችግሮች እንዳጋጠሙት ተናግረዋል።
በተለያዩ ሴክተሮች ላይ ከማዕድን ጋርም በተገናኘ በሌሎችም ይሄ ጸጥታው የራሱ የሆነ ተጽዕኖ አለው። በመካከላችን ያለው ኮኦርዲኔሽን በደንብ መጠናከር አለበት። በሚኒስትሮቹ መካከል፣ በተቋሞቹ መካከል፣ በግሉ ማህበረሰብና ደግሞ እንደዚሁ በመንግስት ጋር ግንኙነቱ በደንብ መጠናከር መቻል አለበት። ስቲል አሁንም ኮምፒቲቲቭነታችን በዓለም ደረጃ ገና ብዙ መሰራት የሚያስፈልገው ነው። ከዚህ ከህገወጥ ንግድና ኮንትሮባንድ ደግሞ የራሱ ተጽዕኖ አለው። አንዳንድ ጊዜ የእኛን ከብት እየተወሰደ ሌላው ሀገር በስማቸው ኤክስፖርት የሚያደርጉበት ሁኔታ አለ። ከዚህ መውጣት መቻል አለብን።
የኢትዮጵያ ከአገዋ የገበያ እድል መታገድም እንዲሁ በወጪ ንግድ አፈጻጸም ላይ አሉታዊ ተጽዕኖ ማሳደሩን የገለጹት አቶ ሙሴ እገዳው እንዲነሳ ከአሜሪካ መንግስት ጋር እየሰራን ነው ብለዋል።
የተወሰነ ሌዘር እና ቴክስታይል ሴክተር ላይ የራሱ ተጽዕኖ አለ። እሱም የኤክስፖርት ፐርፎርማንሳችን በተወሰነ መልኩ የቀነሰበት ሁኔታ አለ። እንግዲህ ከአሜሪካ መንግስት ጋር እየሰራን ያለናቸው ነገሮች አሉ። ይህንን ነገር ከዚህ እገዳ እንዲያወጡ የተለያዩ ጊዜ ደብዳቤ መጻፍ፣ በተለያዩ ሚቲንጎች ላይ አሁንም ሚዲየም ተርም ሪቪው የሚደረግበት አለ። የአጎዋ ኤሊጂቢሊቲ ወይም የአጎዋ ተጠቃሚነት ላይ እሱም ላይ እንዲያዩልን ያለውን ሁኔታ የሀገራችን ሁኔታ በደንብ አስረድተናል።
በትናንትናው የውይይት መድረክ ኢትዮጵያ በውጭ ንግድ ዘርፍ ላሳየችው አፈጻጸም አስተዋጽኦ አድርጓል የተባሉና በበጀት ዓመቱ በውጭ ንግድ ከ25 ሚሊዮን ዶላር በላይ ገቢ ላስገኙ ባለሀብቶች እውቅና ተሰጥቷል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።
አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። እንደ አውሮፓውያን የቀን አቆጣጠር በ2016 ዓመተ ምህረት ኬንያ ውስጥ አንድ የሰብአዊ መብቶች ጠበቃ ደንበኛቸውንና ሹፌራቸውን የገደሉ 3 የፖሊስ መኮንኖች በተከሰሱበት ሰዎችን የመግደል ወንጀል በፍርድ ቤት ጥፋተኛ ተባሉ። ፍሬድሪክ ሌሊማን፣ ስቲፋኖስ ሞሮንቆ፣ ሲልቪያ ዋጂንኮ የተባሉ 3 የፖሊስ መኮንኖችና መረጃ አቀባያቸው ፒተር ንጉጊ በአንደኛ ደረጃ የነፍስ ግድያ ወንጀል ጥፋተኛ ተብለዋል። የፖሊስ መኮንኖቹ ክስ ቀርቦባቸው የነበረው የሰብአዊ መብቶች ተሟጋች ዊሊ ኪማኒ፣ ደመኛቸው ጆሴፋትዋ ሙዌንዳና ሹፌሩ ጆሴፍ ሙዩሪሪ በመግደል ወንጀል ሲሆን፣ በወቅቱ 3 ማቾች ከፍርድ ቤት ሲወጡ ታፍነው ከተወሰዱ በኋላ ጠበቃው ከፖሊስ በተተኮሰባቸው ጥይት መቁሰላቸውን፣ ከዚያም አስክሬናቸው በከረጢቶች ተጠቅልሎ ወንዝ ውስጥ ተጥሎ መገኘቱን በፍርድ ቤት መረጋገጡን፣ ይህንንም ድርጊት የፈጸሙት ተከሳሾቹ መሆናቸውን ፍርድ ቤቱ በውሳኔው አስታውቋል። ጉዳዩን ሲመረምር የቆየው ፍርድ ቤቱ በመጨረሻ ከአንድ እስከ 3 ተከሳሽ የሆኑትን የፖሊስ መኮንኖችና 5ኛውን ተከሳሽ ተባባሪያቸውን ጥፋተኛ ብሏቸዋል። በአራተኝነት ተከሶ የነበረው ሊዮናርድ ሙዋንጊ የተባለ ተከሳሽ ግን በነጻ ተሰናብቷል። ፖሊሶች ኬንያ ውስጥ የሚገኙ የመብት ተሟጋቾችን በጭካኔ የመግደል ወንጀል በመፈጸም በተደጋጋሚ ይከሰሳሉ። የፖሊስ መኮንኖች ግን ብዙም ክስ አይመሰረትባቸውም። ከተከሰሱም ደግሞ እንዲህ እንዳሁኑ የጥፋተኝነት ውሳኔ ሲተላለፍባቸው ብዙም አይሰማም። የዓለም የጤና ድርጅት አማካሪ ቡድን የዝንጀሮ ፈንጣጣ የዓለም አሳሳቢ የጤና ችግር ተብሎ በምን ደረጃ ይታወጅ በሚለው ላይ ለሁለት ተከፍሏል። የድርጅቱ ዳይሬክተር ዶክተር ቴድሮስ አድሃኖም የአሳሳቢነት ደረጃውን በተመለከተ ዛሬ መግለጫ እንደሚሰጡ ሲጠበቅ፣ ወረርሽኙን የመጨረሻ ማስጠንቀቂያ ደረጃ ላይ ሊያስቀምጡት እንደሚችሉ ሮይተርስ ምንጮቹን ጠቅሶ ዘግቧል። ዩክሬንና ሩሲያ ኪየቭ በጥቁር ባህር በኩል እህል ወደ ውጭ እንድትልክ የሚያስችላትን ስምምነት በተፈራረሙ ማግስት ሩሲያ በዩክሬን ጥቁር ባህር ኦዴሳ ወደብ ላይ የሚሳይል ጥቃት እንደፈጸመችባት ዩክሬን ዛሬ ቅዳሜ አስታወቀች። ከአንድ ቀን በፊት ለተደረገው ስምምነት መሳካት የተባበሩት መንግስታት ድርጅትና የቱርክ መንግስት ከፍተኛውን ድርሻ የሚይዙ ሲሆን፣ የዩክሬን የውጭ ጉዳይ ሚኒስትር ቃል አቀባይ ኦሌግ ኒኮለንኮ ዛሬ ሩሲያ በዩክሬን ላይ የፈጸመችው የሚሳኤል ጥቃት የሩሲያው ፕሬዚዳንት ቭላድሚር ፑቲን በተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒ ጉቴሬዥ እና በቱርክ ፕሬዚዳንት ረሲብ ጣይብ ኤርዶጋን ፊት ላይ እንደተፉ ይቆጠራል ማለታቸውን አጃንስ ፍራንስ ፕሬስ ዘግቧል። አድማጮች፣ ለዜናው የተመደበው ሰዓት በዚህ አበቃ። ከቀሪ የቅዳሜ ምሽት ዝግጅታችን ጋር አብራችሁ ቆዩ።
በመከታተል ላይ የምትገኙት ከአሜሪካ ድምፅ በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻነል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ቅዳሜ ሐምሌ 16 ቀን 2014 ዓ ም ዝግጅታችንን ነው። የማስተናግዳችሁ እንግዲህ ወሌ ነኝ።
There is no coalition. We all know, we hear the statements yesterday and a few days ago in Jeddah that
ምንም ቅንጅት የለም። ከጥቂት ቀናት በፊት ከጅዳ በሰማነው መግለጫ መሰረት የኢራን ጉዳይ የሚያስፈልገው ፖለቲካዊ መፍትሄ ነው። የፍልስጤም ጠቅላይ ሚኒስትር መሐመድ ሽቴያ ከአሜሪካ ድምጽ ጋር ያደረጉትን ቆይታ በሁለተኛው አጋማሽ እናሰማቸዋለን። ዝግጅቶቻችንን ከሬዲዮ በተጨማሪ በዌብሳይታችን amharic.voanews.com መከታተል ትችላላችሁ። በተጨማሪም ከሰኞ እስከ አርብ @voaamharic የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። አሁን በቀዳሚነት ወደ ያዝነው ዘገባችን እንለፍ። የደቡብ ክልል መንግስት የታጠቁ ኃይሎችና የጸጥታ ችግሮች ባሉባቸው አካባቢዎች ያሉ የክልሉ ዜጎችን ደህንነት መጠበቅ አልቻለም ሲሉ የክልሉ ምክር ቤት አባላት ወቀሱ። በደቡብ ብሔር ብሔረሰቦችና ሕዝቦች ክልል የተለያዩ አካባቢዎች በተፈጠሩ የጸጥታ ችግሮች ቁጥራቸውን ባይጠቅሱም በርካታ ወይም ብዙ ሲሉ የገለጹት የሲቪሎች ሕይወት መጥፋቱን የክልሉ ርዕሰ መስተዳደር አቶ ርስቱ ይርዳው ተናግረዋል። የክልሉ ምክር ቤት ለሁለት ቀናት በሐዋሳ ከተማ ያካሄደው ጉባኤ የክልሉን የ2015 ዓመተ ምህረት አመታዊ በጀት በማጽደቅ ተጠናቋል። የሐዋሳው ዘጋቢያችን ዮናታን ዘብዴዎስ ተጨማሪ ዘገባ ልኳል።
የምክር ቤቱ አባላት እንደተናገሩት በ2014 ዓመተ ምህረት በክልሉ ሁከት ካስተናገዱ አካባቢዎች ውስጥ የኮንሶ ዞን፣ የአማሮ፣ የቡርጂ፣ የደራሼ ያለ ልዩ ወረዳዎች እንዲሁም የባስኬቶና የሰላማጎ ወረዳዎች ተጠቃሽ ናቸው። የምክር ቤቱ አባል የሆኑት ፕሮፌሰር ኢሳክ ከችሬ የክልሉን የጸጥታ ሁኔታ ተናግሯል። የውከት መንስኤ ያሏቸውም የወሰን የማንነትና የአደረጃጀት ጥያቄዎች ናቸው።
ከክልሉ አቅም በላይ የሆነበት ጸጥታ ችግር መኖሩን ነው። በዚህ አጋጣሚ እንግዲህ ትላንትና በቀረበው ሪፖርትና ዛሬ በሚታቀደው ቅድ ላይ ማየት እንደተሞከረው
የቁጫ ህዝብ ተወካይ መሆናቸውን የገለጡት የምክር ቤቱ አባል ዶክተር ጌዲዮን ጌታቸው በየአካባቢው ባለው የጸጥታ ችግር ህዝቡ በሰላም መኖር አቅቶታል ሲሉ በቁጫ ህዝብ ላይ ይደርሳል ያሉትን በደል ጠቅሰው የመንግስት ኃይሎችን ወቅሷቸዋል።
እዚህ ሰዓት በቁጫ ሶስቱ መዋቅሮች ሰው እየተደበደበ ነው። ሴቶች፣ ነፍሰ ጡር ሴቶች ተንበርከኩ ተብለው ሆዳቸው በእርግጫ አናታቸው በዱላ እየተመታ ነው። ይህ ሁሉ ምንድን ነው ስንል በማንነታቸው ምክንያት ቁጫ በመሆናቸው ወይም የቁጫ የማንነት እውቅና ጥያቄ መንግስትን በሰላማዊ መንገድ በመጠየቃቸው ምክንያት ይህ ጥያቄ በተገቢው ጊዜ ምላሽ ባለማግኘቱ እና የቁጫ ህዝብ የራሱ አስተዳደር ስለሌለው
የኮሬ ብሔረሰብ ተወካይ ነኝ ያሉት አቶ ዜናን ሀዱላም የህዝቡ ሰቆቃ ማቆሚያ አላገኝም ሲሉ ተናግረው መንግስትን ተጠያቂ አድርገዋል።
ኮሬ ማህበረሰብ ላይ የተከሰተው ክስተት አጋጣሚ የግጭት ጉዳይ አይመስለኝም። እኔም ግምገማም የለኝም። በኮሬ ማህበረሰብ ላይ እየተደረገ ያለ ነገርን ልዩ የሚያደርገው አመታትን ማስቆጠሩ ነው። ኦልሞስት ከግማሽ ዲኬድ በላይ እያል አልፏል። ወደ ከስድስት ዓመት በላይም እየሄደ ነው። ስለዚህ ይሄን እንዲህ በምንልበት ጊዜ መንግስትንም የመንግስት ስራውንም ጥያቄ ውስጥ የሚከት ነው ማለት ነው።
ህዝቡ ለሚያቀርበው ጥያቄ ምላሽ አለመስጠት ህዝቡና መንግስትን ጭምር ዋጋ እያስከፈለ መሆኑም ተናግሯል። በጉባኤው አጀንዳ ሆኖ ምክር ቤቱም በጥልቀት ይመክርበታል ተብሎ የተጠበቀው በክልል መደራጀትና የውስን ጥያቄዎች ቢሆንም እምብዛም ትኩረት እንዳላገኘም ተወካዮቹ ተናግሯል። የጉራጌ ተወካይ የሆኑት ወይዘሮ ፈትህ አህመድ የስዳማና የደቡብ ምዕራብ ኢትዮጵያ ህዝቦች ክልል በራሳቸው ከተደራጁ በኋላ የተቀረውን የደቡብ ክልል በአዲስ መልክ በኩታ ገጠም ወይም በክላስተር ለማደራጀት የተደረገ ነው ያሉት እንቅስቃሴ ለህዝብም ሆነ ለምክር ቤቱ አባላት ግልጽ አይደለም ሲሉ ተናግሯል።
አሁን ጉራጌ ክልል ይገባኛል፣ ራሴን የማንነት ጥያቄ ጠይቄያለሁ። ከዚህ በፊት ውይይት ተደርጎ ለዞን ምክር ቤት ቀርቦ ይሁንታ አግኝቶ ለክልል ምክር ቤት ለፌዴራል ቀርቦ ምላሽ እየተጠበቀ ነው። ስለዚህ ከሱ ኋላ የጠየቁ ሌሎች ክልሎች የማንነት ጥያቄ ይሁንታ አግኝቶ ዛሬ የጉራጌ ማህበረሰብ የማንነት በህገ መንግስቱ የተቀመጠ ነው። በሰላማዊ መንግስት አሁንም በተጀመረው ሰላማዊ መንገድ ሊሰጥ ይገባል የሚል ነገር አለኝ።
ፕሮፌሰር ኢሳቅ ግን የተለየ ሀሳብ አላቸውም።
አንድ ብሔር አንድ ዞን ክልል አድርገው አንደኛ ደሃ ሀገር ነን ከታመጣለ የለም ዳሀገር ውስጥ እኮ ትንሽ ሰፋ አድርገ ከዛ በህዝቡ ብዛት እንደገና በቆዳ ስፋት ከምታገኘው እነዚህ መስፈርቶች አሰባስበ ትንሽ በጀት ስታገኝ አርሶ አደሩን ታች ታለማለ፣ ጤና ኬላ ትሰራለ፣ ትምህርት ቤት ትሰራለ፣ መንገድ ትሰራለ፣ ውሃ ትሰራለ። እንደዛ እያደረግ እያደግ ስትል ምናልባት ወደፊት እኮ እንትኑ የማህበራዊና ኢኮኖሚ እድገቱ ሲኖር ልማቱ ሲኖር አሁንም እኮ ይሄ እኮ መጨረሻ ማለት አይደለም።
የክልሉ ርዕሰ መስተዳድር አቶ ርስቱ ይርዳው በክልሉ የጸጥታ ችግር በተፈጠረባቸው አካባቢዎች በቁጥር ያልጠቀሱት እንዲሁ በደምሳሳው በርካታ ያሉት የሰው ህይወት ማለፉን ተናግሯል። በደቡብ ኦሞ ዞን አሪ ብሔረሰብና በአካባቢው በኮንሶና በአለ እንዲሁም በኮንሶና በደራሼ መካከል ጥቂት የፖለቲካ ነጋዴዎች ያሏቸው የታጠቁ ቡድኖች በፈጠሩት ችግር አካባቢው የትርምስ ቀጠና ሆኗል ሲሉ ርዕሰ መስተዳድሩ አረጋግጧል።
የዞን መዋቅር ጥያቄ ሽፋን በማድረግ በአሪ ብሔረሰብ የተፈጠረው የጸጥታ ችግር በሰው ህይወትና ንብረት ላይ ጉዳት ያስከተለና በርካታ ሰዎች ከቀያቸው የተፈናቀሉ ቢሆንም ግጭቱን በማስቆም ጉዳት የደረሰባቸው የማህበረሰብ ክፍሎችና የተፈናቀሉ ዜጎች ወደ ቀያቸው እንዲመለሱና ችግር ፈጣሪዎችም ለህግ የማቅረብ እና ግጭቱን የመፍታት ስራ ተሰርተዋል።
በአማሮ በቡርጅና በኮንሶ ዞን አካባቢዎች አለ ያሉት የሰላም እጦት ከኦሮሚያ ክልል ጋር በመቀናጀት አካባቢውን ሰላማዊ ማድረግ እንደሚገባም ተናግሯል።
በምዕራብ ጉጂ ዞን ገላና አባያና ሶሮ በርጉዳ ወረዳዎች አጎራባች በሆኑ አማሮና ቡርጂ ልዩ ወረዳዎች የሸኔ ታጣቂ ኃይሎችን ሰርገው በመግባት በህዝባችን ላይ በተደጋጋሚ የሚሰነዝሩት ጥቃት እንዲፈታ ጥረት ቢደረግም አሁንም በተሟላ መልኩ ሊቆም ባለመቻሉ ቀጠናው ለማረጋጋትና ህገ ወጥነትን ለመቆጣጠር የተቀናጀ ስራ በመስራት ላይ እንገኛለን።
በባስኬቶ፣ በሰላማጎ፣ በደራሽ ልዩ ወረዳ እንዲሁም በጎፋ አካባቢዎች በተፈጠሩ አለመግባባት የጸጥታ ኃይሎች የህይወት በሰዋዕትነት ከፍሏል በማለትም አቶ ርስቱ ተናግሯል። በክልሉ የመደራጀት ጥያቄዎችን በተመለከተ ጥያቄው በሁሉም ሲሉ በገለጧቸው አካባቢዎች መነሳቱን ገልጸው በሚክክርና ሰላማዊ በሆነ መንገድ መፍታት እንደሚገባ ማሳስቧል። ይሁን እንጂ የዘርፉ ምሁራንና ፖለቲካ ፓርቲዎች መፍቴው ምክክር ሳይሆን ህገ መንግስታዊ ምላሽ መስጠት ነው ሲሉ ይሞግታሉ።
አድማጮች ወደሚቀጥለው ዘገባ ስናልፍ በኢትዮጵያ በመባባስ ላይ ያለውን የዋጋ ግሽበት ለመቆጣጠር መንግስት የኢኮኖሚ ዘርፉን በተበታተነ ፖሊሲ ከመምራት ወጥቶ በተደራጀ መንገድ ሊመራ እንደሚገባ የኢትዮጵያ ኢኮኖሚክስ ባለሙያዎች ማህበር አሳሰበ። የዋጋ ግሽበት ከሚጠበቀው በላይ ያየለ መምጣቱ በኢትዮጵያ ህይወትን ከባድ እያደረገው ስለመሆኑ ይነገራል። አስተያየታቸውን የሰጡን በዝቅተኛ የኑሮ ደረጃ ላይ የሚገኙ የአዲስ አበባ ነዋሪዎች በየጊዜው የሚጨምረው የምግብና ሌሎች የፍጆታ ሸቀጦች የዋጋ ንረት ክፉኛ እየፈተናቸው መሆኑን ገልጸዋል። በዚሁ የዋጋ ግሽበት ዋነኛ ትኩረቱን ያደረገ የኢትዮጵያ ኢኮኖሚክስ ማህበር ዓለም አቀፍ የኢትዮጵያ ኢኮኖሚ ጉባኤ በአዲስ አበባ ለሁለት ቀን ተካሂዷል። የኢትዮጵያን የዋጋ ግሽበት በተመለከተ ጥናታዊ ጽሑፍ ያቀረቡት የማህበሩ የምርምርና ፖሊሲ ትንተና ዳይሬክተር ዶክተር ደግዬ ጎሹ የዋጋ ግሽበት ዋነኛ መንስኤዎችንና የመፍትሄ እርምጃዎችን በጥናታቸው አመልክተዋል። መንግስት የዋጋ ግሽበትን ለመቆጣጠር በሚያደርገው ጥረት በማህበሩ የሚቀርቡ የጥናት ውጤቶችን እንደሚጠቀም በጉባኤው ላይ የተገኙት የገንዘብ ሚኒስትሩ አቶ አህመድ ሸዴ ተናግረዋል። ኬኔዲ አባተ ዝርዝሩን ይዘዋል።
በኢትዮጵያ ከዕለት ወደ ዕለት እየተባባሰ የመጣው የዋጋ ግሽበት የህብረተሰቡን ኑሮ እጅግ ፈታኝ በማድረግ ላይ ይገኛል። በተለይ የዕለት ፍጆታ ምርቶችና ሸቀጦች ዋጋ ንረት ህይወትን እያከበደ መሄዱን ቀጥሏል። በዝቅተኛ የኑሮ ደረጃ ላይ የሚገኙ የህብረተሰብ ክፍሎች ደግሞ የዋጋ ንረቱ ዋነኛ ተጎጂዎች ናቸው። በአዲስ አበባ ቦሌ ክፍለ ከተማ ገርጂ አካባቢ በመትገኝ አነስተኛ ጉሊት አትክልት በመቸርቸር ራሷንና የ10 ዓመት ልጇን እንደምታስተዳድር የምትገልጸው ወይዘሮ ማለደች አገዘ ስለዋጋ ግሽበቱና እያስከተለባት ስላለው ጫና ታስረዳለች።
ኑሮ አሁን በጣም ካቅም በላይ ከብዷል። በተለይ በለኔ በኔ በኩል አለው በጣም ከብዶኛል። እኔ በበኩሌ ከብዶኛል። አሁን በቃ ተወዷል። ክራይ ጨምሯል። ዘይገሰናን በላም ያውም በውሃ ሁሉ መስራት ጀምሬያለሁ። አማራጭ የለኝም። ሽንኩርት እንኳን ደና ከርሞ ነበረ። አሁን ትናንትና ዛሬ በጣም ካቅም በላይ ወጥቷል ሽንኩርት። እኔ አሁን ዛሬ ሄጄ 41 ብር ነው ያመጣው። ሌላ ጊዜ 60 ኪሎ 70 ኪሎ የሚያመጣልኝ ዛሬ 44 ኪሎ ነው ይዤ የመጣሁት። ካቅሜ በላይ ሆኖ ማለት ነው። ገና ይሄ አሁን ቀጣይ ከጨመረ መስራት ሁሉ አንችልም። ዘይት በጣም ካቅማችን በላይ ሆኗል። ቤክራ ያለ ምን አለ በቃ በጣም ይከብዳል። ዋናው ብቻ ልክ ትምህርት ቤት እግዚአብሔር ይመስገን ዘይት ትማራለች። አሁን የሱ ወጪ ያው መንግስት ያው ዩኒፎርምም ደብተርም ምግብም ቀየር ስትል እኔም ቤት ውስጥ እንተነልላታለሁ። እዛም ደስ ሲላት እዛ እንትንትላለች። ብቻ ተመስገን በትምህርት ቤት ዙሪያ ተመስገን። ግን ደግሞ በትምህርት ቤት ዙሪያ እንትን ቢደረግልህ በዚህ በኩል ደግሞ እየወደቅን ነው ያለን። ይከብድሃል፣ በጣም ይከብድሃል። ሸማች ይጨምራል። እነሱም ሰድበውንም የሚሄዱ አሉ። የገዙትን እቃ ወርውረው የሚሄዱ አሉ። እኛ አለ አይደለ እኛ የምንጨምርና እኛ የምንቀማቸው ነገር መስሎ ነው የሚታያቸው። አሁን ዛሬ ሽንኩርት ጨመረ ስንል የሚያምነን ሰው የለም፣ አላገኘንም። አምኖን የሚገዛ ሰው አላገኘውም። እኔ እስካሁን በቃ ተበሳይቶ አንዱ ኩፍያውን ሁሉ አውልቆ ጭንቅላቱን ማከክ ደረጃ ደረሰ። ትልቅ ሰውዬ ነው እንግዲህ እንደው ከመድኃኔዓለም በታች ሆኖ መንግስት ያሉ ነገሮችን ቢያስተካክልልን ደስ ይለናል። በይበልጥ ደግሞ የሰማይ አምላክ እሱ እርዳታውን ይጨምርልን።
በዚሁ በገርጂ አካባቢ በሚገኝ ጉሊት እየቸረቸሩ ህይወታቸውን የሚመሩት ወይዘሮ ገነት ኃይሉ ሌላዋ አስተያየታቸውን የሰጡን የአዲስ አበባ ነዋሪ ናቸው።
ፈረኔ አንድ ልጅ ነው ያለኝ። እሱም አቅቶኝ ነው የምኖረው። ምንም አስተዳድራለሁ ማስተዳደር ችዬ ሳይሆን በቃ ግዴታ አለ አይደለ እንጂ እኔ ይሄንን ሰርቼ ምንም ችዬ አይደለም የምኖረው። ግን የሆነ በቃ አለ አይደለ እንደዚህ ጎዳና ወጥቼ ልመና አልወጣም እንጂ ይሄን ሰርቼ የቤት ክራይ ከፍላለሁ። አንድ ልጅ ነው ያለኝ፣ ብቻዬን ነው የማሳድገው። ያው ወጥቼ ግን እንትን ብዬ አለምን በቃ። ግን ያው ለዕለት ዕለታዊ ልጄን ባላቅም ያስተምራለሁ። አሁን አመቱ 8 ዓመት ነው። የአንደኛ ክፍል ተማሪ ነው። አሁን ዘንድሮ ከአንድ ወደ ሁለት አልፏል። ቤት ኪራይ ከፍላለሁ፣ ከራይ ነኝ። አሁን አየሩ ተዘብቷል፣ ስራም የለም። በቃ ሁሉ ነገር ችግር ነው። በቃ እኔ አሁን ያው መሰረታዊ ጤፍ እነ ዘይት ግን ዘይትም እኔ ገንዘብ ከሌለኝ ብቶም አልጨነቅም። ከነዚህ ከቃሪያ ከቲማቲሞች ያደርግና አልጨነቅም። በቃ ሌላ ነገር ጤፍ አይጥፋ እንጂ ያው ያለው ነገር አድርጌ አብቃቅቼም ነው የምኖረው። ይበቃኛል ብዬ ሳይሆን አብቃቅቼ እና እኔ አሁን የቤት ኪራይ የምኑ ነው እንጂ በጣም እንትን የሚለኝ ለእንደዚህ ለሆዴ አልጨነቅም። ድንችም ቀቅዬ ቢሆን በጨውነት ምሽ ከልዜ ጋራ ያው በቃ ተመስገን።
በኑሮ ውድነት ፈተና ውስጥ ቢሆኑም ነገር ግን ከዚህም በላይ የሚያሳስባቸው መሰረታዊ ጉዳይ ስለመኖሩ ወይዘሮ ገነት ይገልጻሉ።
ዋናው ሰላም ነው፣ የሀገር ሰላም። አሁን የምትሰማው ነገር ሁሉ ወንድም ያሳዝንሃል። ይሄንንም እኔ በዱቤ ነው የሚሰራው ባይገርም እና ትርፌን እጠቀማለሁ። የሚከፍለውን እከፍላለሁ። እንደዚህ ከላው ለቤት ኪራይ እከፍላለሁ። በቃ የምገዛውን እገዛለሁ፣ የማልገዛውን አልገዛም። በቃ ስኳር አሁን ቀበሌ ራሱ የሚባለው ስንት ብር እንደገባ ሰምተሃል? ይህን ሰሞን ስንት ነው የገባው ቀበሌ መሰለ? 45 ብር አንዱ ኪሎ 45 ብር ሂሳብ ማለት ነው። ዱቄት 60 ብር ነው። ጭቃ ዘይት አልተጠቀምኩም። አሁን ይህን ሰሞን ከጨመረ አልገዛውም። የበፊት ነበረኝ እሷን እየቆጠብ ስለ የቤት ኪራይን በ28 ስለከፈልኩ የለኝም፣ አልገዛውም። እንደዚህ ሆነ ነው የምትኖረው። ግን እንደዚህ ሆነህም ስትኖር በሰላም የምንኖርበት አሁን የአካባቢ እውካት አለ፣ የምን አለ፣ በዚህ ጋር እንደዚህ ነው አለ፣ ኮሽ ሲል መደንገጥ አለ፣ ምን አለ፣ የምሰማው ነገር ጥሩ አይደለም። እና የፈጠርናቸው ልጆች ራሱ እኔ ያሳዝኑኛል። እናት አባቶቼ እንዴት እንደኖሩ ሲነግሩኝ አያቶቼ እና እኔ የምኖረውን ኑሮ ሳየውና የወለድናቸው ደግሞ ነገ እንዴት እንደሚኖሩ ሳስበው በጣም ያሳዝነኛል። እኔ በቃ ከሰራ ትለወጣለህ፣ ችግር ያልፋል። ግን ዋናው ሰላም ካለህ ነው ይህን ነገር የምታደርገው፣ ከሌለ የለህም። እና እኔ እግዚአብሔርን የምጸልየው የተሻለ ነገር ሰላም፣ በቃ መረጋጋት ያምጣልን ነው የምለው እኔ።
19ኛ ዓለም አቀፍ የኢትዮጵያ ኢኮኖሚ ጉባኤውን ትናንት ሐምሌ 15 የጀመረው የኢትዮጵያ ኢኮኖሚክስ አሶሲሽንም ዋነኛ ትኩረቱን አንገብጋቢ ጉዳይ በሆነው የዋጋ ግሽበት ላይ አድርጓል። የዋጋ ግሽበትና የኢትዮጵያ ኢኮኖሚ ዋነኛ ፈተናዎች በሚል ርዕስ ጥናታዊ ጽሑፍ ያቀረቡት የአሶሲሽኑ የምርምርና ፖሊሲ ትንተና ዳይሬክተር ዶክተር ደግዬ ጎሹ የዋጋ ግሽበት ዋና መንስኤ ያሏቸውን ነጥቦችና የመፍትሄ እርምጃዎችን በጥናታቸው አመልክተዋል። በአሁኑ ወቅት ኢትዮጵያ በዋጋ ግሽበት በዓለም ቀዳሚ ከሆኑ 10 ሀገራት አንዷ መሆኗን የገለጹት ዶክተር ደግዬ በጉሊት አትክልት እየቸረቸሩ ህይወታቸውን የሚመሩትን ወይዘሮ ገነት ኃይሉን የሚያሰጋቸው የሰላምና ደህንነት ጉዳይ ምርትን በመቀነስና የተመረተውን በአግባቡ ከቦታ ቦታ እንዳይንቀሳቀስ በማድረግ በዋጋ ግሽበትም ላይ ከፍተኛ ተጽዕኖ እንዳለው ያብራራሉ።
የፈለገው ምርት ቢኖር እኮ ግጭት ካለ እኮ ማንቀሳቀስና ለሚመለከተው አካል ማድረስ አይችሉም። ጠቅላላ የማምረቻ አካባቢዎች ዲቫስቴትድ ይሆናሉ የመሳሰሉት ነገር ዓለም ላይ እኮ አሁን በዩክሬን ራሽያ ጦርነት እኮ ሶስቱ ስርኤፍ የሚባለው ፈርትላይዘር፣ ፊውል እና ፉድ ላይ ችግር የተከሰተው እኮ እጥረት ስላለ አይደለም። በጣም በቂ ስቶክ ክምችት አለው እኮ ዓለም። ግን እንደልብህ በተለያዩ በሳክሽኑ በሆኑ ማንቀሳቀስ አትልም። አሁን በተጨባጭ እኛ ጋር ያለውን ነገር ብትወስ የራሳችን የውስጥ ግጭት እና ቫዮለንስ ትልቅ አስተዋጽኦ አለው። አይደለም አቅርቦቱና ስርጭቱንና የስርጭት ሰንሰለቱን ማምረት እኮ አልቻሉም። አርሶ አደሮች ማኑፋክቸሪንግ ፈርምስ እያመረቱ እኮ አይደለም። ወይም በግጭት ምክንያት ወይም ከውጭ የሚመጣ የምርት ግብአታቸው ማግኘት ስላልቻሉ በውጭ ምክንያት እና እርስ በርሶ የተያዘ ነው ችግሩ። መዓት ነው። በዋጋ ግሽበቱን ሌቭሉን በተመለከተ ግን ያው ደረጃው ራንኩ ራሱ ያሳያል። ከአፍሪካ 3ኛ ከዓለም 10ኛ ውስጥ ነን። እነዚህን 3 ወይም 10 ሀገሮች ብትባቸው ምን አይነት ኢኮኖሚ ነው ችግራቸው? በአብዛኛው ኢንስቴቢሊቲ ያለባቸውና ኦልሞስት መያዣ መጨበጫ ያጡ ኢኮኖሚዎች ናቸው። ይህንን ግዛ በስ አስገብቶ እንግዲህ 38 በጅወሩ 2-3% እየጨመረ ነው። አሁን ጋሎፒንግ የሚባለው በጣም ከፍተኛ ደረጃ እየዘለለ የሚሄድና 100% የሚሆን ማለት ነው። የዚምባብዌ 200 ቤት ነው፣ 180 ምናምን ነው የሱዳን። ወደዚያ እየሄድን ነው። ምንም የሚከለክለን ነገር የለም። አሁን ባለው ሁኔታ ቶሎ ፈጥነ መቆጣጠር ካልቻል ማለት ነው፣ በተለይ በአቅርቦት ያለው በኩል ያለውን ችግር መፍታት ካልቻል ከፍተኛ ነው። እንዲህ በቀላሉ የሚታይና በሪፖርቲንግ የምታልፈው አይደለም ማለት ነው። አሁን እኮ በዚህ አንድ ዓመት ውስጥ ባሉት የተወሰኑ ወራት ውስጥ ኮንፍሊክት በጣም ስለበዛ ብዙ አካባቢዎች ፖቴንሻል የሚባሉ አካባቢዎች ምርት አቁሟል። በክልል ደረጃ ትግራይ አቁሟል በግጭቱ ምክንያት። አማራ ፓርሻሊ፣ ትግራይ አፋር ሙሉ በሙሉ፣ ኦሮሚያ የተወሰኑ አካባቢዎች ይኮን ማጅ ምን ያክል ፐርሰንቴጅ ሮል እንደሚኖራቸው አጠቃላይ የዶሜስቲክ አግሪጌት ሰፕላይ የሚባለው ላይ ማለት ነው። ስለዚህ ግጭትን ማስወገድና ሰላማዊ ምርትና ምርት እንቅስቃሴን ማስፈር በጣም ወሳኙ ጉዳይ ነው። ሰላም ከሌለ ምንም ስለማይኖር
በአሁን ወቅት የኢትዮጵያ የዋጋ ግሽበት መጠን 38 ከመቶ አካባቢ መድረሱን የሚገልጹት የምጣኔ ሀብት ባለሙያው ዶክተር ደግዬ ጎሹ የሀገሪቱ ኢኮኖሚ በርካታ መዋቅራዊ ችግሮች ያሉት በመሆኑ መንግስት የኢኮኖሚ ዘርፉን በተበታተነ ፖሊሲ ከመምራት ወጥቶ የዋጋ ግሽበትን ሊቆጣጠር የሚችል አካል በማቋቋም በተደራጀ መንገድ ሊመራ እንደሚገባ ያስገነዝባሉ።
አሁንም ያለው ሁኔታ ጥሩ ጥሩ ነገሩን የማውራት ነገር አለ። ይሄ መጥፎ የሆነ ነገር መዋቅራዊ ካልሆነ ችግር የለውም። በአንድ ወቅት ስለሚያልፍ ሲያልፍ ከዚያ ማውራት ትተዋለህ። ግን መዋቅራዊ ነው፣ ምንም አይተውን። ዋጋም በምንም ተአምን ዳውንተር ማድረግ አልችልም ከዚህ በኋላ ያን ዋና ዋና የሚባሉ መዋቅራዊ ችግሮች ካልፈታን ድረስ ቢያንስ ቢያንስ መቀነስ ቢያንስ ስታብላይዝ ማድረግ መቻል አለብን። እና ግሩፓ ማየት ትችላላችሁ። ኢትዮጵያ ከአፍሪካ ሶስተኛ ናት ስንል ሱዳን ምን አይነት ኢኮኖሚ ነው አሁን ያለው? ቶታሊ እኮ ፌልድ ስቴት ወደሚለው ደረጃ እየሄደ ያለ ነው። ዚምባብዌ ታውቃለህ፣ ለብዙ ዓመታት ማዕቀብ የተጣለ እዛ ውስጥ ግሩፕ ውስጥ ነው የገባ ነው። ደግሞ እድገቱ አሁን ሜ ላይ 30 ምናምን 33 የነበረው አሁን 38 እንዲህ እያለ ነው። በምንም ማስቆም አንችልም። እና ቁርጥ ያለ አቋም ወስዶ የሚወሰዱት የፖሊሲ እርምጃዎች የሚፈቀደውን ብቻ ሳይሆን የማይጠቅመውን ልታደርግ ትችላለህ። ግን የማይጠቅም ስንት ፐርሰንት ዋጋ ግሽበት ላይ ለውጥ ያመጣል ብለህ አስባ ያንን ኮምፐንሴት የምታደርግበት ሌላ የፖሊሲ እርምጃ ያስፈልጋል። እና ፐርፎርማንስ ስንጠየቅ እቅድ ማውራት ብዙም አይጠቅመንም ማለት ነው። አፈጻጸማችን ላይ ተመስርተን ከነ ችግሩ ምን አይነት የመፍትሄ አቅጣጫ ልናስቀምጥ እንችላለን፣ ሳይመልትኔስሊ እነዚህን የፖሊሲ እርምጃዎች ያመጡትን ውጤት ደግሞ በደንብ የሚገመግም አካል ከሌለ በስተቀር የተበተነ ነው። እያንዳንዱ ሪሰርቸር አቅርቦ ይሄ ኔጌቲቭ ኢፌክት አለው አሁን እንዳደረግኩት ማለት ነው፣ ዲቫሉዌሽን ይህን አላመጣም ይህን አምጧል የሚል አይነት አርጉመንት ውስጥ ነው የምገባው። ግን እንደ ፖሊሲ ሜዥር እንደ ፓኬጅ ተወስዶ ኢንፍሌሽን የሚቆጣጠር አካል ተቋቁሞ እሱን የተወሰዱ እርምጃዎች ትክክል የሆኑ ያልሆኑትን ለይቶ ያስከትሉትን እያንዳንዱን ተጽዕኖ አሁን እኮ መንግስት አቅም ቢኖረውና ሰብስዳይዝ ላድርግ በጣም ዝቅተኛ ደረጃ ላይ ያሉ ገቢዎችን የህብረተሰብ ክፍሎች ቢል እኮ ሀው በጨበጣ ነው ተጀምሯል። አዲስ አበባ ውስጥ የምታስታውሱ ከሆነ ስንዴ ለመምህራ ምናምን ሳይቀር ሲሰጣ ገርቦኛ ነኝ። ሀው ኢፌክቱን የማትለካው ነገር ማለት ነው። ከዚያ የባሰ ወርስ ኦፍ የሆነ የህብረተሰብ ክፍል የለም ወይ ብሎ ይሄንን በአግባቡ አሁን በዚህ መልክ ማኔጅ ያደረገ ነው የኢትዮጵያን የዋጋ ግሽበት በቀጣይ እዚህ ለሚቀጥለው ዓመት ይህ አካል ካለ ማለት ነው የሚቀጥለው ኢንፍሌሽን ከ40% 35 እናደርሳለን ብሎ ያን ታርጌት የሚገመግም አይነት ለምሳሌ ማለት ነው።
አሁን ላይ በተለይ የምግብ ምርቶችን የዋጋ ግሽበት ለመቆጣጠር የግብርና ግብአቶችን ማቅረብ አንገብጋቢ ጉዳይ መሆኑንም አመልክተዋል።
አሁን ግሎባል ሾኩ የዩክሬንና የራሽያን ጦርነት በተመለከተ ሰው ብዙ ሲጨነቅ ሰማለሁኝ። ናም ግን ማሰብ ያለብን ነገር የኢትዮጵያ ሕዝብ 90-80% የሚኖረው ከውጭ በመጣ ስንዴና ዱቄት በተጋገረ ዳቦ አይደለም፣ እንደ ሱዳን ወይ እንደ ግብጽ አይደለም። ኢትዮጵያ ምን ያክሉ የህብረተሰብ ክፍል ነው ስንዴ ባለመምጣቱ ኢትዮጵያ ውስጥ የሚቸገረው? ይካንማዩ ኢቨን ምንም ፋብሪካዎች ዱቄቶች ቢያቆሙ ማምረት ቢያቆሙ 10-15% የሚሆኑት አፍሪክት ነው። እንደ ሌላው ሀገር አይደለም። ግን በሱዳን በግብጽ ከሆነ መንግስትን ይገለብጣል። ብሬድ ሪቮሉሽን የሚባለው ይህን እንኳን ካውት መውሰድ ያስፈልጋል። ነዳጅ በተመሳሳይ ነው። በጣም የሚያሳስበው ነገር ግን በኢትዮጵያ ውስጥ የተቋቋሙ ብዙ ማኑፋክቸሪንግ ድርጅቶች አሉ። በተለይ 12 የማያንሱ 8ቱ ስራ የጀመሩ ኢንዱስትሪ ፓርኮች አሉ። እነሱ የሚጠቀሙት ግብአት ካላገኙ ስራ ያቆማሉ። ግማሹ በማዕቀብ በአግባብ ምክንያት ጨርቃጨርቆች አቁመዋል። ሌሎቹ በግብአት እጥረት ምክንያት ረሽን ነው የሚደረገው። ችግሩ ከተባበሰ እነሱ አቆሙ ማለት የሚቀጥለው አመት ችግሩ ከዚህ ስንት እጥፍ እንደሚሆን ይካል ማጅን። በዚህ አመት አርሶ አደሮች ማዳበሪያ እጥረት ገጥሟቸዋል። መሪያቸው ማዳበሪያ ለምዷል። የሚቀጥለው አመት አዋቶታችን ከዚህ የባሰ ምን ያክል ዳውንተር እንደሚያደርግ ይካል ማጅን። ይሄ በጣም ያሳስበኛል። የፉድ የሚለው ያን ያክል አይደለም እስከ አመረትን ድረስ ማለት ግን፣ ለማምረት የሚያስችለን ግብአት ማቅረብ ካቻን ስትራቴጂክ ኢንፑት የሚለው በማናቸው መንገድ ፍራንኮ ቫልታ ብቻ የውጭ ምንዛሬ ተጠቅመን ችግሩ በቃ ሪንፎርስ እየተደራረገ እየተባባሰ ሄዶ መጨረሻ ላይ ጭራሽ የማንችልበት ደረጃና ፌልድ ልንሆን የምንችልበት ሁኔታ አለ ማለት ነው። ከፍተኛ ነው ችግሩ።
የኢኮኖሚው መዋቅራዊ ችግሮች እስኪፈቱ ድረስ መንግስት ሰው ሰራሽ የዋጋ ግሽበትን ለመቆጣጠር መውሰድ አለበት ያሉትን እርምጃም የኢትዮጵያ ኢኮኖሚክስ አሶሲሽን የምርምርና ፖሊሲ ትንተና ዳይሬክተሩ ዶክተር ደግዬ ጎሹ ጠቁመዋል።
አንድ በአንድ የሚደረገው የፖሊሲ ሜዥር ብዙም ውጤታማ አይሆንም። ለምን? የኢትዮጵያ ውስጥ ያለው የዋጋ ግሽበት ለረጅም ጊዜ ተከማችቶ የመጣ فرچه بزوه نه نادرمو مواقرایی دو مواقرایی هنون نگر کار فتا مسیر تولد آن نامه تام یه دمو رژیم گزیوس بله یه چرگ گزی مکان کلنجان نه یه رژیم گزی بله نه پلیسی رکومندشونی دو کن یه بار لب تو نیتا سو سرش نگروش بات آمسلم بی باباسو منگست زیلا استریکتی هورو کنترل مکناتم نشیت متا من نارگاچو من نواد آچه پلیسی میجروش توی تام اندیون راسو یه میکالک آلوتن هدگوت نه سو سرش نگروش مکوتا در مشال دنبه آهم باهنو گزی فرانکو بالاتر که تفکر بیتی نیازش من این سونو ماست متاتی لبده واقعه شکاتوش لطفا سونو واقع فیکس می در رکوره مگس دیم مکوتاتر لبده یه تقدرو به فرشی نیت تقدرو بر سب کفروش این دیت لی دوگو میکبال میل ویلفر اینترفنشن میجر مگس پیوس لما این دیت نمی بوسداو یه تو استادو اینترفنشن وقتی تام هنوار لال هنم یه اندانو سیکتر بیت مسرات من مسرات لبده این کل میکن اجیل یه ناکال منور لبده ارتفیشال دگرو وقتی گداو بات آمسل میامزد من نشتم شگر بال لبده کابی بتری جبهه راسو ممرات به جبهه هایلوش میبرد مارکتینگ فورسز وقتی تا مکان هنو اینترفنشنی تیگال واقعه فیکس کاماره درسن آلبی تو استروش کاتوچی یه هنری میمراکال منور لبده بلند کامنت کارگر نچوس آن روسونو لیلوچو پلیسی میجرش لکاستانو و تچم ماری ماله
በኢትዮጵያ ኢኮኖሚክስ አሶሲየሽን 19ኛ ዓለም አቀፍ ጉባኤ ላይ ተገኝተው ንግግር ያደረጉት የገንዘብ ሚኒስትር አቶ አህመድ ሺዴ የዋጋ ግሽበት ጉዳይ የመንግስት ዋነኛ አጀንዳ መሆኑን ተናግረዋል። አቅርቦትና ፍላጎትን በማቀራረብ የዋጋ ግሽበትን ለመቆጣጠር መንግስት እርምጃዎችን በመውሰድ ላይ መሆኑን ያብራሩት ሚኒስትሩ ችግሩን ለመፍታት የኢትዮጵያ ኢኮኖሚክስ አሶሲየሽን የሚያቀርባቸውን የጥናት ውጤቶች መንግስት ከወትሮው በተሻለ መልኩ በፖሊሲው ለመጠቀም ዝግጁ እንደሆነም ነው ያመለከቱት።
የተለያዩ ጫናዎችን ለመቋቋም የሚያስችሉ የፖሊሲ ሐሳቦች ኤቪደንስ ያላቸው በትክክለኛ ተንተና እና መረጃ ላይ የተመሰረቱ ፖሊሲዎች እንዲመነጩ የኢትዮጵያ ኢኮኖሚክ አሶሲየሽን የሚያደርገውን ጥረት ለማዳመጥም ዝግጁ ነን። በተለይ ኢትዮጵያዊ ኢኮኖሚስቶች አንድ ላይ ሰብሰብ ብለው እንደዚህ አይነት ተቋም ፈጥረው ለሀገር ፖሊሲ የሚሆን ጥናቶች ማቅረብ መቻል ኢምፖርታንት ነው ስታደርጉ ነበር። በአሁኑ ጊዜ ደግሞ ከዚህ በላይ ተጨማሪ ጥረት ማድረግ ይኖርባቸዋል ማለት ነው። ስለዚህ በተለይ እነዚህ ጫናዎችን ለመቋቋም የሚያስችሉ የፖሊሲ ሐሳቦችን ለማመንጨት ለምታረጉ ጥረት በእጅጉ እናደንቃለን እናበረታታለን እንደግፋለን። ይሄንን አጠናክራችሁ መቀጠል ይኖርባቸዋል። የእናንተ የጥናት ምርምር ደግሞ ወደ ፖሊሲ ግብአት ስራዎችን የበለጠ ለማሻሻል መዋል ይኖርበታል። ሐሳብ ማመንጨት ብቻውን ኑሮ አይቀይርም። ሐሳብ መንጭቶ ወደ ተግባር መቀየር መቻል አለበት። እንደ ገንዘብ ሚኒስቴር ይሄ ፕሮፌሽናል ሴሽን ተጠናክሮ እንዲቀጥልና እነዚህን ስራዎች የበለጠ እንዲሰራና ለሀገራችን በውቀት ላይ በትክክለኛ መረጃ ላይ ሳይንሳዊ ትንታኔን ያቀፈ መረጃዎችን ተከትሎ የምታመጡት የተለያዩ ኤቪደንስ ማከለ ያደረገ የፖሊሲ ሐሳቦችን ለመቀበል ከእናንተ ጋር ለመወያየት ዝግጁ መሆናችን ለመግለጽ ነው።
የኢትዮጵያ ኢኮኖሚክስ አሶሲየሽን በትናንትናው ዕለትና ዛሬ ለሁለት ቀናት ባደረገው 19ኛ ዓለም አቀፍ የኢትዮጵያ ኢኮኖሚ ጉባኤው ከዋጋ ግሽበት በተጨማሪ በተለያዩ የኢትዮጵያ ምጣኔ ሀብታዊ ጉዳዮች ላይም ውይይቶችን ያደረገ ሲሆን ለመንግስት የፖሊሲ ግብአቶችን እንደሚያቀርብም ይጠበቃል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
በያዝነው ሳምንት ናፍቆት ድሬ በሚል መሪ ቃል ከመላው ዓለም የተሰባሰቡ የድሬዳዋ ከተማ ተወላጆች የሚሳተፉበት ሳምንታዊ መርሃ ግብር ተዘጋጅቶ ነበር። መርሃ ግብሩ በልዩ ልዩ ምክንያቶች ከተማዋን ትተው ወደ ተለያዩ ክፍለ ዓለማት የተሰደዱ የከተማው ተወላጆች የሚሳተፉበት ነበር። ለአንድ ሳምንት በሚረዝመው መርሃ ግብርም ከስፖርታዊ ውድድሮችና አውደ ርዕዮች እስከ ፓነል ውይይቶችና ልዩ ልዩ ትርኢቶች ተዘጋጅተዋል። ለመሆኑ በዚህ ዝግጅት የተሳተፉ በውጪ የሚኖሩ የድሬዳዋ ከተማ ተወላጆች ስለ ከተማዋ ምን አሉ? አዲስ ቸኮል አንድ ሳምንት የፈጀውን መርሃ ግብር ተከታትሎ በውጪ የሚኖሩ የባዓሉ ተሳታፊዎችን አነጋግሮ የሚከተለውን አዘጋጅቷል።
አንድ ሳምንት የፈጀው መርሃ ግብር በአንድ በኩል የከተማዋ ኗሪዎች አብሮነትና ፍቅር ለመመለስ፣ በሌላ በኩል ደግሞ በውጪ የሚኖሩ የከተማዋ ተወላጆች በከተማዋ ልማት የበኩላቸውን አስተዋጽኦ እንዲያበረክቱ የማስቻል አላማ እንደነበረው ነው አስተባባሪዎች የሚናገሩት። መርሃ ግብሩ ካላማው አንጻር ምን ያህል ስኬታማ እንደነበር በሂደት የሚታይ ሆኖ ከውጭ የመጡት የከተማዋ ተወላጆች ግን በመርሃ ግብሮቹ ደስተኞች እንደነበሩ ነው ለአሜሪካ ድምጽ ሲገልጹ የነበረው። በመርሃ ግብሩ ለመሳተፍ ወደ ድሬዳዋ የመጡ የከተማዋ ተወላጆች ድሬዳዋን ለቀው ከመሄዳቸው በፊትና አሁን ሲመለሱ ያዩት ድሬዳዋ ልዩነት አላት ባይናቸው። ናፍቆ ድሬዳዋ የሚለውን ሀሳብ ከመነጩ ሰዎች መካከል አንዱ የሆነውና ከአርባ ዓመታት በኋላ ወደ ድሬዳዋ የተመለሰው ሰለሞን ተክሉ ስለ ድሬዳዋ ይህን ይላል።
ድሬዳዋ ወድቃለች። እንግዲህ አዳዲስ ህንፃ እንግዲህ ከወዲሁ ከለውጥ ጊዜ በኋላ የመጣ ሊሆን ይችላል። ግን በከተማ የምናየው በሙሉ በጣም በጣም የሚያሳዝን ነገር ነው። ወይም አቃቸውን ቦታዎች እያንዳንዳቸውን አረሰዋቸው አቃቸዋለሁ። ግን ስታንዳርዳቸው ከድሮ የወረደ ነው። ምን ጠብቀው የነበረው ይሻሻላል እንጂ ወደኋላ ይሄዳል ብዬ አላስብ ነበር። ግን ክቡር ከንቲባው በጣም ጎበዝና ወጣት አስተሳሰብ ስላላቸው እንግዲህ ቀስ በቀስ እያንዳንዱ ነገር አሻሽለው ድሬዳዋን ወደ ቀድሞ መገለጫዋ እንዲሁም ከዛም ባለፈ የኢትዮጵያን ከተማ ለማድረግ ያስባሉ ብዬ አስባለሁ። አይ የህዝቡ አኗኗር በጣም እንደወደቀ ነው የምረዳው። ምክንያቱም እኛ ለምሳሌ አሁን እኛ ድሮ በነበረ ጊዜ ድሬዳዋ በጣም በጣም ሀብታም ከተማ ነች። ማንም መጥቶ ከውጭ የሚኖርባት ሀብታም የሚሆንባት የሚያድግባት እና በጣም ፊቸር ያላት ከተማ ነች። እኛም ከዛሬ ቅድም እንደገለጽ ሁሉ ያመጣጣን ኢኮኖሚውን የንግድ ማህበረሰቡን ኢኮኖሚ ለማነቃቀት ነው። ከተማው በሪሊ በጣም ሰው ይገረጣል ይባላል። ከተማ ሲገረጣ እንደዚህ አይቻል አቅም እንግዲህ ከረጅም ጊዜ በኋላ ስለመጣ ይሆናል። የከተማዋ ነኗር በጣም ዝቅተኛ ነው። በጣም አይሁን ልጆቹ መንገድ ላይ እንዲህ ድሮ በልመና ወይም በምናምን እንደዚህ ስጡኝ በማለት ድሬዳዋ ለማኝ የለም ማለት ይቻላል በማስታውሰው ጊዜ እና የአሁኑ ግን ስትመለከተው ግን ብዙ ትንሽ ልጆች በጣም ሲለምኑ ስታይ አንጀት ይበላል።
120 ዓመታትን ባስቆጠሩ የምድር ባቡር የሽርሽር ጉዞ ተሳታፊ የነበሩት ወይዘሮ ነጃ አቡበከርም ስለ ድሬዳዋ ያላቸውን ትዝታ ያካፍላሉ።
እኔ ድሬዳዋ ድሮ ማቃት ፍቅር የሆነች ሀገር በጣም ተዋደን እስላም ክርስቲያን የሚባል ነገር እኛ ጋር አልነበረም። አንድ ሆነን ያደገች ሀገር ነች። አሁን ትንሽ መከፋፈል አለ። ግን አሁን ደግሞ እኛ እሱን ፍቅር ልንመልስ ነው የመጣ ነው። ያን ድሮ ፍቅራችን ግን ድሮ በጣም እኛ ሰፈር ነበረን እንጂ ዘር አልነበረንም በፊት ማለት ነው። ግን አሁን ትንሽ በዚህ 27 ዓመት ውስጥ የዘር ልዩነት ተፈጥሮብናል። የሃይማኖት ልዩነት ተፈጥሮብናል። እኛ ክርስቲያን እስላም የሚባል ነገር አናቅም። ክርስቲያን ስጋ እያበላን ነው ያደግ ነው። ጥምቀት ሲሆን ጥምቀተ ባህር እየሄድን ነው ያደግ ነው። ቁልቢ ገብርኤል ሲሆን የጎረቤቶቻችን እንደ ልጅ እጃችንን ይዘውን ቁልቢ ገብርኤል እየሄድን ማለት እስልምናችን እንዳለ እነሱም እስልምናችንን ሳይነኩብን እኛም የእነሱን ክርስትና ሳንነካባቸው በፍቅር ነበር ያደግ ነው። አሁን ደግሞ በዚህ 27 ዓመት ውስጥ ያ ነገር ፈርሶ ነበረ። አሁን ደግሞ ይሄን ያገኘነውን አጋጣሚ ተጠቅመን ያቺን የድሮዋን የድሬዳዋን ፍቅር ልንመልስ ነው የመጣ ነው።
ፕሮፌሰር ፍቅሬ ቶሎሳን በምርሃ ግብሩ ላይ ሲሳተፉ አግኝተናቸው በልጅነታቸው ስለሚያስታውሱ ድሬዳዋና ስለአሁኑ ድሬዳዋ ይህን አጫውተውን ነበር።
ኢኮኖሚውን አስመልክቶ ድሮ ህዝቡም ቁጥሩም ትንሽ ነው። ቀጥሎ ደግሞ ከንጉሱም ጊዜ ጀምሮ እስከ ደርግም ጊዜ ቢሆን ህዝቡ ጅቡቲ ቅርብ ስላለ ከዛ በሚመጡ እቃዎች በንግድ ተሰማርቶ ራሱም እዛ ሄዶ ነግዶ ከዚህም ጅቡቲ የሚያስፈልጓትን ነገሮች እንደ ስጋ፣ አትክልት የመሳሰሉትን ጫት ይዞ በመሄድ ነግዶ ይመለሳል እና የተለያዩ ደግሞ ለምሳሌ ልብሶች ከአውሮፓ የሚመጡ ነበሩ። ሌሎችም እቃዎች ነበሩ፣ የልጆች መጫወቻ ሳይቀር እንደ ፔዦ፣ መርሰዲስ መኪናዎች ሁሉ ታክሲ የሆኑበት ዘመን ነበረ እና ልብስ በደንብ ህዝቡ ያገኝ ነበር። ልብስ እንደ ልቡና በጣም ጤንጠኛ ሆኖ ይዘንጥ ነበር የድሬዳዋ ሰዎች በአጠቃላይ እና መግባባቱም ደግሞ በዛው መጠን ነው። ድሬዳዋ መጠቅ ቀልጠ ትቀራለ። ሰው ከሌላ ቦታ ከመጣ ተደባልቆ ከህዝቡ ጋር ህዝቡ ደግሞ ስለ እንደ ባዕድ ስለማያየው እንደ ኢትዮጵያዊ ወገኑ ስለማያየውና ስለሚቀበለው በስራ መስክ በንግድም በሁሉም ወዲያው ከህዝቡ ጋር ተቀላቅሎ እየሰራ ሀብትም አካብቶ የሚኖርበት በደስታ የሚቀልጥበት ከተማ ነበረ እና ይህን ባህሪውን አሁንም አልለቀቀም፣ የለቀቀ አይመስለኝም። እና አሁን ወይንም ያን እንደገና ሊያጎለብተው እየጣረ ነው ያለው።
ከኒውዮርክ የመጡት ፕሮፌሰር ያሬድ ተካበም ድሬዳዋ አሁን ተስፋ ሰጪ ጅምር ላይ ነች ይላሉ።
እንግዲህ ድሬዳዋ ድሮ ስናቃት በጣም 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 የሰው ፍቅር ያለው ንጹህ ከተማዋ እኛ እንግዲህ የምናስታውሳት ድሬን በዛ ነው። አሁንም ደግሞ ያየነው ድሬዳዋ ሰው በጣም ፍቅር እንዳለው የድሮውን ነው ያስታወሰኝ። እንግዲህ አንዳንድ ነገሮች ግን ድሬዳዋ ወደፊት እቅድ እንግዲህ ትንሽ መጽዳት አለባት። እሱን ነገር እኛ እንግዲህ መደረግም ካለበት ከመንግስት ጋር ቢሆን ተነጋግረን እሱን ለማድረግ ቀዳለን።
ያነጋገርናቸው እንግዶች ከተማዋን ለማሻሻል በሚደረጉ ጥረቶች ሁሉ የበኩላቸው እንደሚወጡ ነው የሚናገሩት።
ብዙ እድገት አላይም። እንግዲህ ለእድገት እንግዲህ መሰረት የሚሆኑት ክቡር ከንቲባው ናቸው። እሳቸውን ብቻ ሊያረጉ አይችሉም። ህዝቡም ደግሞ በውጭም ያለው አገር ውስጥም ያለው ሰው ከእሳቸው ጋር በመተባበር የሀገሪቷን ኢኮኖሚ ለማሻሻል ይቻላል ብዬ እገምታለሁ።
እና አሁን የድሬዳዋ ህዝብ እድሉን ካገኘ ለመሻሻል ከውጭ አሁን ዳያስፖራ የተባሉት የውጭ ሀገር የሚኖሩ ኢትዮጵያውያንና ትውልድ ኢትዮጵያውያን ገንዘባቸውን ይዘው የድሬዳዋ ልጆች እዚህ መጥተው ለማፍሰስ ገንዘባቸውንና ድሬዳዋን ለማሳደግ ተነሳስተዋል። ከዚህ በፊትም እንደዚሁ የውጭ ሀገር ተወላጆች የድሬዳዋ ተወላጆች ሆነው ውጭ ሀገር የኖሩ መጥተው ወደዚህ እቅዶቻቸውን አቅርበዋል። እንደ ፋብሪካም ለመክፈት ሌላም በኢንዱስትሪም በንግድም ለመሰማራት ፈቃደኞች አሉ። እንግዲህ አስተዳደሩ አሁን የድሬዳዋው የሚተባበር ከሆነ እነዛ ሰዎች መጥተው ከተማዋን እና ዙሪያዋን ሊያሳድጉ ይችላሉ ብዬ አምናለሁ። እኔም በምችለው አቅሜ በዚህ በኢንዱስትሪ ዘርፍ ለመሰማራት ሀሳብ አለኝ።
በውጭ የሚኖሩ የድሬዳዋ ተወላጆችና ወዳጆች የኮቪድ-19 ወረርሽኝ በጀመረበት ወቅት በዝቅተኛ ኢኮኖሚ ደረጃ ላይ ለሚገኙ የከተማ ነዋሪዎች በአርአያነት የሚጠቀስ ሰፊና ተከታታይ ድጋፍ ሲያደርጉ የነበረ ሲሆን የኮቪድ መመርመሪያ ማሽንና የኩላሊት እጥበት ማሽን ገዝተው ለከተማው ያበረከቱትም እነዚሁ የከተማ ተወላጆችና ወዳጆች ነበሩ። በአሁኑ መርሃ ግብርም ለትምህርት ቤት ምገባ 17 ሚሊዮን እንዲሁም ለወላጅ አልባ ህጻናት ማሳደጊያ ማዕከል ከ1 ሚሊዮን ብር በላይ በአይነትና በጥሬ ገንዘብ ድጋፍ አድርገዋል። በኢኮኖሚያዊ ሚናዋ ከአዲስ አበባ ቀጥሎ ጉልህ ሚና የነበራት ድሬዳዋ እንዲሁም በፍቅርና መተሳሰብ ላይ የተመሰረተ ቀለል ያለ አኗኗር በሚከተሉ ነዋሪዎቿ ትታወቅ የነበረችው ድሬዳዋ በርካታ አስቸጋሪ ጊዜያትን አሳልፋለች። ነዋሪዎቿም በብዙ ተፈትነዋል። ወደ ቀድሞ ከፍቷ ትመለስ ዘንድ የአስተዳደሩ አመራሮች ዝግጁ እንደሆኑ በተደጋጋሚ ይገልጻሉ። የከተማ ተወላጆችና ወዳጆችም ቀናይነትም አለ። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
እያዳመጣችሁ ያላችሁት በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት በቪኦኤ ኢትዮጵያ ቻነል ኤንኤስኤስ 12 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምፅ ስርጭትን ነው። እያስተናገድኳችሁ የሚቆየው እንግዲህ ወልዴ ነኝ። በፕሮግራሞቻችን ላይ አስተያየት መስጠት ከፈልጋችሁ ደግሞ አድራሻዎቻችንን እናስተዋውቃችሁ።
የአሜሪካ ድምፅ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮዛት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ አት ቪኦኤ አምሃሪክ፣ በትዊተር ሃሽታግ ቪኦኤ አምሃሪክ ላይም ዝግጅቶቻችንን እናገራለን። በኢንስታግራምና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪው ስልክ መስመራችን 202-205-9942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን። ያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 202-251-3505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። horn@voanews.com ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምፅ VOA።
ክብራትና ክብራን አሁን ወደ ሁለተኛው አጋማሽ ቀዳሚ ዝግጅታችን ልወስዳችሁ ነው። የፍልስጤም ጠቅላይ ሚኒስትር መሐመድ ስቴያ በርካታ የሱኒ እስልምና እምነት ተከታይ ሀገሮችና እስራኤል ባላንጣቸውን ኢራንን በተመለከተ ለመተባበር ውይይት ላይ ባሉበት በዚህ ወቅት በቀጠናው ወታደራዊ እንቅስቃሴዎች እያደጉ መምጣታቸው አሳሳቢ መሆኑን ተናግረዋል። ነገር ግን የእስራኤልና ፍልስጤም ጉዳይ እልባት ሳያገኝ ሳውዲ አረቢያ ለእስራኤል ዕቁና እንደማትሰጥ እንደሚተማመኑ ገልጸዋል። በተጨማሪም ጠቅላይ ሚኒስትር መሐመድ ስቴያ ፕሬዝዳንት መሐሙድ ሀባስ ከእስራኤል ጋር አዲስ የሰላም ሁኔታ መከፈቱን የሚያምኑት ከልብ ነው ብለዋል። የፍልስጤሙ ፕሬዝዳንት መሐመድ ስቴያ ከቪኦኤዋ የዋይት ሃውስ ዘጋቢ ፓትሲ ዊዲኩስዋራ ጋር ቃለ መጠይቅ አድርገዋል። እንደሚከተለው ተዘጋጅቷል።
The US right now is very much focused on the war in Ukraine, and as part of that focus, President Biden is really
United States ahun tukretwa beukraine yetekahede ballaw tornet lay no yezi tukreta kali hono keiran yimimetawun sigat lememeketim baarab hagaratna beisrael mahakkel indiyum attekalay alamaqef hibret lemefter President Biden yeseru no ይህ እየተማማቀ የመጣ ግንኙነት የፍልስጤምና የእስራኤል ችግር ሁለት የተለያዩ ሀገራቶችን በመመስረት ይፈታ በሚለው መፍትሄ ላይ ስለሚኖሩ ተጽዕኖ የእርሱ አስተያየት ምንድን ነው?
Jordan has normalized relations with Israel immediately after Israel withdrew from occupied Jordanian territory.
ደህና አየሽ፣ እስራኤል ይዛ ከነበረው የጆርዳን ግዛቶች እንደወጣች ከሀገሪቱ ጋር ያላት ግንኙነት ወዲያው ተሻሻለ። የግብጽን ግዛት ማለትም ሲናይን እስራኤል ለቃ እንደወጣች ከግብጽ ጋር ያላት ግንኙነት ተሻሻለ። ስለዚህ ለኛ ለአረብ ሀገራት በጠቅላላ የጋራ ጉዳይ የሆነው እስራኤል ከያዘችው የአረብና የፍልስጤም ግዛቶች ለቃ የምትወጣ ከሆነ ግንኙነታችን ይሻሻላል። ይህ ገና ያልተተገበረ ጉዳይ ነው። እናም ስለዚህ እኛ ለአረብ ፒስ ኢኒሼቲቭ የአረብ ሰላም ተነሳሽነት በተመለከተ ቁርጠኞች ነን። ምክንያቱም በሁሉም አረብ ሀገራት ተቀባይነት አለው። አሁን ለኛ የሚያስፈልገን ምንም ሆነ ምን ወይም ወደ የትኛው ማቅጣጫ ለመሄድ ይሁን የአረቦች ትብብር ነው። ወይ አንድ ላይ ወደ ጦርነት እንድንሄድ ወይም አንድ ላይ ወደ ሰላም እንድንሄድ ነው የሚጠበቀው።
ሳውዲዎች ከእስራኤል ጋር ግንኙነታቸውን ሊያሻሽሉ ይችላሉ ብለው ይሰጋሉ?
አይ አይመስለኝም። ማለቴ የሳውዲ አቋም በጣም ግልጽ ነው። አልጋ ወራሽ መሐመድ ቢን ሳልማን በዚህ ጉዳይ ላይ በጣም ግልጽ ናቸው። የውጭ ጉዳይ መስሪያ ቤቱ ከአንድ ጊዜ በላይ በጣም ግልጽ አድርጓል። እስራኤል ለያዘችው ድንበሮች ለቃ ሳትወጣ ሳውዲዎች ከእስራኤል ጋር ግንኙነታቸውን አያሻሽሉም።
ያንን ያምናሉ?
I do. Of course. I think the Saudis are very genuine about that.
አዎ በርግጥ አምናለሁ። ሳውዲዎቹ ጉዳዩን በተመለከተ በጣም እውነተኛ ናቸው። ከነርሱ መስማታችን ደግሞ በጣም አስፈላጊ ነገር ነው። ይህም በጂ7 ጉባኤ ላይ ፕሬዝዳንት ባይደን ባሉበት መነገሩ በጣም አስፈላጊ ነበር። ሁሉም አረብኛ ተናጋሪዎች በአጽንኦት እንዳስቀመጡት የፍልስጤም ጥያቄ መልስ ማግኘት ዋናው ጉዳይ ሲሆን ለአካባቢው ሰላምም የጥያቄው መመለስ ወሳኝ ነው።
But we have seen that narrative or that principle be challenged with the Abraham Accords.
በዚህ ትርክትና አቋም ላይ ዘአብርሃም አኮርድ ወይም ደግሞ የአብርሃም ስምምነት ተብሎ የሚጠራው የሁለቱ ሀገራቶች ስምምነት ጋር የተጣደቀናል። የተባበሩት አረብ ኤሚሬትስና ባህሬን ምንም አይነት ዲፕሎማሲያዊ መሻሻል ባያሳዩም ለእስራኤል ዕቁና ይሰጣሉ።
But also United Arab Emirates and Bahrain they also said in their speeches and every day they said
ግን ደግሞ የተባበሩት አረብ ኤሚሬትስ እና ባህሬን ባደረጉት ንግግር የፍልስጤም ጉዳይ ወሳኝ መሆኑንና የአልአስካ መስጊድ የግጭቱ ዋና ምክንያት መሆኑን እንዲሁም the two state solution ሁለቱም ሀገር የመመስረት ብቻኛው መፍትሄ መሆኑን ተናግረዋል። ማለቴ ሁሉም አረቦች ያንን ያምናሉ ብለን ነው የምናስበው። እንዳልኩት ዋናው ጉዳይ ለአረብ ፒስ ኢኒሼቲቭ ለአረብ ሰላም ተነሳሽነት የምናሳየው ቁርጠኝነት ነው። እኛ ለዛ ቁርጠኞች ነን። እንዳልመታደል ሆኖ እስራኤል ነች የአረብ ሰላም ተነሳሽነትን የምትቃወመው። በ2002 የአረብ ሰላም ተነሳሽነት ሲወጣ ከመጀመሪያው የተቃወሙት እስራኤሎች ናቸው። ይህ በርግጥ ከአመታት በፊት ነው። ማለቴ ከ20 አመታት በፊት አረቦች ከመር ይህን የአረብ ሰላም ተነሳሽነት ሲያቀርቡ በመሬት ለሰላም በሚለውም ቀመር መሰረት በአካባቢው ሰላም እንዲሰፍን ፍላጎት ነበራቸው።
There is also a growing security partnership though between Arab nations.
ከኢራን በኩል የሚመጣን ስጋት ለመመከት የሚያስችል በአረብ ሀገራትና በእስራኤል መካከል ያደገ የመጣ ትብብርም አለ። ፍልስጤም ይህንን ትብብር ተቀላቀላለች? ለፍልስጤማውያንስ ይህንን ማስረዳት ትችላላችሁ?
There is no coalition. We all know, we heard the statements yesterday and a few days ago in Jeddah that the Iranian issue needs a political solution.
ምንም ቅንጅት የለም። ከጥቂት ቀናት በፊት ከጅዳ በሰማነው መግለጫ መሰረት የኢራን ጉዳይ የሚያስፈልገው ፖለቲካዊ መፍትሄ ነው። ይመስለኛል ዋሽንግተንና አውሮፓ ከኢራናውያኑ ጋር እየተደራደሩ ነው። ከኢራን ጋር ስምምነት አለ። ይመስለኛል ሳውዲዎችም ከኢራን ጋር እየተደራደሩ ነው። ሁሉም እየተነጋገረ ነው። የተባበሩት አረብ ኤምሬትስ ማንኛውም ከኢራን በተጻራሪ ከሚቆም ቅንጅት ጋር እንደማትሰለፍ በደንብ ግልጽ አድርጋለች። ስለዚህ ለኛ ጉዳዩ የቅንጅት ወይም በቀጠናው የሚፈጠር ዋልታ ረገጥ ልዩነት አይደለም። ለኛ ጉዳዩ ሰላማዊ ቀጠና ያስፈልገናል ነው። ሰላም እንዲኖርን ደግሞ ሁሉም በድንበሩ ውስጥ ሉዓላዊ የመሆን መብት አለው ፍልስጤምን ጨምሮ።
To dig deeper into that issue, there may not be a formal security.
What is the gudday lemegbat yahel medebeng yihunna bemahakkelnyaw misraq yemigen yenitwa aynet hibrat laynor ichlal. Neger gin yaddege metanna bemisayil mekelakya technologyin betemelekete arabochna israel technologyun abro betibir indigenebu amerika yabberatatash no. Yefilistim rasgez selezi gudday min issemawal.
Look, I mean we don't like to see a militarization of the region. We would like to see a demilitarization of the region.
ማለቴ በቀጠናው ወታደራዊ ፍጥጫ እንዲሰፍን ማየት አንፈልግም። ማየት የምንፈልገው ወታደራዊ ሁኔታዎች እንዳይኖሩ ነው። ይህ መሳሪያን ማከማቸት የትም አያደርሰንም። ቀጠናው ወትሮውንም ደም እየፈሰሰበት ነው። እንደምታውቂው የመን፣ ሶሪያ፣ ኢራቅ እና አብዛኛው የቀጠናው አካባቢ ደም መፋሰስ አለ። በቀጠናው ወታደራዊ አቅምን መገንባት አስፈላጊ አይደለም። አካባቢው የሚያስፈልገው ሰላማዊ መፍትሄ ነው። አካባቢው የሚፈልገው የኢኮኖሚ ትብብር ነው። ወደዛ አቅጣጫ ለመሄድ ደግሞ ማዋለ ነዋይ ወደ አካባቢው መፍሰስ አለበት። በቢሊዮን የሚቆጠር ዶላር ለጦር መሳሪያ ማዋሉ ያሳዝናል። ይህ ቢሊዮን ዶላር ለድሃ ሀገሮች ቢውል በየመን፣ ሶሪያ፣ ኢራቅ በመሳሰሉት ሀገራት የሀገርና መንግስት መፍረስን ማስወገድ ባስቻለ ነበር። ለቀጠናው የሚያስፈልገው ያ ነው። በሰላም ላይ የተመሰረተ የኢኮኖሚ ልማት ለወጣቶች የወደፊት ብሩህ ተስፋና ብልጽግና። ዋናው ነገር የሰላምን ፍሬ አላየንም። የሰላም ሂደቱ በስኬት ተጠናቆ የሚያመጣውን መፍትሄ ገና አላየንም።
And that begins with political dialogue, and I understand that President Mahmoud Abbas
ያ ደሞ የሚጀምረው ከፖለቲካዊ ውይይት ነው። እንደ ተረዳሁት የፍልስጤሙ ፕሬዝዳንት መሐመድ አባስ ከእስራኤሉ ጠቅላይ ሚኒስትር ያየር ላፒድና ከሐማስ አመራር ጋር በቅርቡ ተነጋግረዋል። ይህ ጅማሬ ወደ ገንቢና ቋሚ ሁኔታዎች ሊያመራ የሚችል ይመስሉታል?
Well, I mean, the president in his press conference.
Malcolm, malate President Abbas ke President Biden gar hono besetut gaizdai meglecha gils adirgewtal. Le Israiloch ejjen zergichallo. Abren tekemten chigrachinin innefta no yalut. Leza anya zigijunen.
Is that realistic?
Mettegber yemichili meslotal?
It's very realistic because our president was
በጣም መተግበር የሚችል ነው። ምክንያቱም ፕሬዝዳንታችን ያጠቃላይ የሰላም ሂደቱ አውራ መሪ ናቸው። ከምር ነው የሚያምኑበት። እንደሚመስለኝ ሁላችንም በዚህ እናምናለን። ሁላችንም። ምክንያቱም ውጤታማ የሰላም ድርድር ለፍልስጤም አትራፊ ነው። ግዛታችን ተይዞ ያለ ነው እኛ ነን። ቴል አቪቭን የከበቡት የኛ ታንኮች አይደሉም። ራማላህና ኢየሩሳሌምን ጨምሮ የፍልስጤም ቦታዎችን ይዘው ያሉት የእስራኤል ታንኮች ናቸው። የቀድሞው ጠቅላይ ሚኒስትር ናፍታሊ ቤኔት ያሉትን ታስታውሻለሽ? ሶስት ነገሮችን ነው እምቢ ያሉት። ከፕሬዝዳንት ሀባስ ጋር አልነጋገርም፣ ከፍልስጤም ጋር አልደራደርም፣ እንዲሁም ሁለቱም ሀገር የመመስረት መፍትሄ አልቀበልም ነው ያሉት። በእስራኤል በኩል በፈቃደኝነት አብሮሽ የሚሰራ ከሌለ ከማን ጋር ትነጋገሪያለሽ?
Well, we heard Prime Minister Lapid confirmed his support for the two-state solution.
ጠቅላይ ሚኒስትር ላፒድ ሁለቱም ሀገር የመስረት መፍትሄ ላይ ያላቸውን ድጋፍ ማረጋገጣቸውን ሰምተናል። ወደ ኋላ ሄጄ እርሱ ያነሱትን ነገር ማየት ፈልጋለሁ። ምክንያቱም ደግሞ አስፈላጊ ስለሆነ ነሽሪን አቡ አኽለህን ግድያ ጉዳይ በተመለከተ አሜሪካኖቹ በሰጡት ድምዳሜ ማለትም የገደላት ጥይት የእስራኤል ጥይት ነው፣ ነገር ግን ሆነ ተብሎ ስለመሆኑ ምንም አይነት ማሳያ አላገኘንም ሲሉ ነው የደመደሙት። ይህንን አምነው ይቀበላሉ?
Well, look, first of all, there is no way that you can say it is intentional or not.
Malcolm, ayesh bemejemeraya yetekosono tatadder kemetayekish befit hon tebulo no aydellem yimilon mawq aychalim. Yetekoso wotadder tetayqo ayaqum. Tiyitu kisrael ogen metta yimil dimdami kale and sew wotadderun metayek allebet. Gillesabun weyim baakkabawi yeneberon wotadderawi azaj sat tayiqi indet no hon tebulo no weyim hon tebulo aydellem yimilo dimdami lay medres yemetchiu. ስለዚህ ክርክሩን ወይም ድምዳሜውን አልቀበልም። ሽሪን አቡ አክለህ የተገደለችው በእስራኤሎች ነው። አራት ነጥብ።
Do you believe that the US is shielding
እስራኤል ሐላፊነቱን እንዳትወስድ አሜሪካ የሽፋፈነችላት ይመስሉታል?
Well, I know that there was a technical report.
መልካም ቴክኒካዊ ሪፖርት እንዳላው ቃሉ የደህንነት ሪፖርት ነገር ግን ይፋ የሆነው የፖለቲካ ሪፖርት ነው። እናም በቴክኒካዊ ሪፖርትና በፖለቲካዊ ሪፖርት መካከል ልዩነት እንዳለ አውቃለሁ። እንደማስበው የፖለቲካ ሪፖርቱ እነታውን አያሳይም። የተቆሰውን ወታደር ሳትጠይቂ እንደምታቂው ሆን ተብሎ ነው ወይም ሆን ተብሎ አይደለም ማለት አትችይም።
አመሰግናለሁ።
አሁን ደግሞ ክብራትና ክብራን ወደዚህ ወደ ዩናይትድ ስቴትስ መለሳችኋሉ። የዩናይትድ ስቴትስ ጠቅላይ ፍርድ ቤት ጽንስን የማቋረጥ መብት መሻሩ አፍሪካን ጨምሮ በማደግ ላይ ባሉ ሀገሮች ሊያስከትል የሚችለው ተያያዥ ተጽዕኖ በመብት ተሟጋጆች ዘንድ ስጋትን ፈጥሯል። በኬንያ ጽንስ የማስወረድን መብት የሚቃወሙ ቡድኖች የዩናይትድ ስቴትስን ጠቅላይ ፍርድ ቤት ውሳኔ በደስታ መቀበላቸውን ይፋ ሲያደርጉ፣ የሴቶች ጽንስ የማቋረጥ መብት መከበሩን የሚደግፉ በበኩላቸው በታዳጊ ሴቶችና በአዋቂ ሴቶች የስነ ተዋልዶ ጤና አገልግሎት ላይ ይበልጥ ገዳቢነት ሊኖረው ይችላል በሚል ብርቱ ስጋት አድሮባቸዋል። ጁማ መጃንጋ ከኬንያ ናይሮቢ አጠናቀረውን ዘገባ አሉላ ከበደ ያቀርባል።
በዩናይትድ ስቴትስ ጽንስን የማቋረጥ መብት የቀለበሰውንና የጠቅላይ ፍርድ ቤቱ ባለፈው ወር ያሳለፈውን ውሳኔ የመለኮት እጅ የገባበት ነው ሲል ናይሮቢ ላይ ፈጥኖ ያወደሰው የኬንያ ክርስቲያኖች የተባለው ቡድን ነው።
Abortion is murder and the abortionists are also murderers.
ጽንስ ማስወረድ ነፍስ ማጥፋት ነው። ጽንስ የሚያስወርዱትም ነፍሰ ገዳዮች ናቸው። በመሆኑም ጠቅላይ ፍርድ ቤቱ ህይወትን የመረጠበት ውሳኔ ትክክለኛ ነው።
ኬንያ በተለይ ከጤና ጋር በተያያዘ ብቻ ከሆነ ጽንስ የማስወረድ መብት እንዲከበር ብታደርግም በዋናነትም ብዙዎች ለደህንነታቸው አደገኛ የሆነ ህገወጥ ቱርጃ እንዳይፈልጉ ለማድረግ በሚል ነው። የ20 ዓመቷ ዳያና ለዚህ ዘገባ የተጠቀመችው እንጂ ትክክለኛዋ ስሟ አይደለም። ጓደኛዋ ናይሮቢ ውስጥ ይህን መሰል ህገወጥ የጽንስ ማስወረድ አገልግሎት ከሚሰጥበት ስፍራ ሄዳ ከፍተኛ መጠን ያለው ደም ፈሷት ለህልፈት ስትዳረግ በመመልከቷ በተራዋ ያን መሰል ሁኔታ ውስጥ በገባችበት ወቅት የባለሙያ እርዳታ ለመፈለግ መገደዷን ትናገራለች።
I went to a good clinic and the doctor took me
ወደ አንድ ጥሩ ክሊኒክ ሄድኩና በሐኪም ተረዳው። አሁን እንደምታዩት በደህና ሁኔታ ላይ እገኛለሁ። ጤናማ ነኝ እና ህክምናውን ተከትሎ የገጠመኝ ምንም አይነት ችግር የለም።
ይሁን እንጂ አፍሪካ ውስጥ ጽንስ የማቋረጥ መብት እንዲከበር እንደምሹ በርካታ የመብቱ ደጋፊዎች ሁሉ ዳያናም በዩናይትድ ስቴትስ ካሁን ቀደም ሲሰራበት የነበረው ህግ ዛሬ መሻሩ በኬንያም ተጨማሪ የህግ ገደቦች እንዲጣሉ ሊያበረታታና ለተጨማሪ ሞትም ሊጋብዝ ይችላል የሚል ጭንቀት እንዳደረባት ተናግራለች። ባለም ጤና ድርጅት ግምት መሰረት አፍሪካ ውስጥ ከሚፈጸሙት ጽንስ የማስወረድ ድርጊቶች 75% የሚሆኑት ለደህንነት አደገኛ በሆነ መንገድ የሚከናወኑ ናቸው። የኬንያ ጤና ጥበቃ ሚኒስቴር በበኩሉ ይፋ እንዳደረገው በየአመቱ ቁጥራቸው 2600 የሚደርስ አዋቂና ወጣት ሴቶች ለደህንነት አደጋ ደቃኝ በሆኑ የጽንስ ማቋረጥ ሂደቶች ውስጥ በማለፍ ለህልፈት ይዳረጋሉ። ይህም ከአጠቃላዩ የእናቶች ሞት 35% ያህል ነው።
There is a high rate of maternal death
ደህንነቱ ባልተረጋገጠ ጽንስ የማስወረድ ድርጊት የተነሳ ከፍተኛ ቁጥር ያላቸው እናቶች ይሞታሉ። ምክንያቱም ደህንነቱ የተረጋገጠ የጽንስ ማቋረጥ አገልግሎት የማግኘት መብት በመነፈጋቸው ነው።
የቀድሞ የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ጽንስ በማቋረጥ ሂደት ላይ ዓለም አቀፍ ገደብ በሚጥለውና ግሎባል ጋግ ሩል የተባለው ውሳኔ አካል ተደርጎ በታየ እርምጃ በመልማት ላይ ላሉ አገሮች ይሰጥ በነበረው ለስነ ተዋልዶ ጤና አገልግሎቶች የሚውለው ገንዘብ ላይ የተለየ ገደብ ጥለው ነበር።
ክብራትና ክብራን ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። በሁሉም ስፍራ ባሉ መላ ባልደረቦቻችን ስም የምሰናበታችሁ ሳስተናግዳችሁ ያመሸሁት እንግዶ ወልዴ ነኝ። አብራችሁ ስለቆያችሁና መሰግናለን። ሰላም በደናደሩ።